የገዳ ስርዓት በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ የማይዳሰስ ወካይ ያለም ቅርስነት ተመዝግቧል። አዲስ አበባ ላይ በመካሄድ ላይ ያለው 11ኛው የዩኔስኮ ጉባኤ በትናንቱ ውሎ ሌሎች ወካይ ያላቸውን ከቤልጅየም፣ ከዶሚኒካን ሪፐብሊክ፣ ከኩባ፣ ግብጽ፣ ቻይና እና ሌሎች ሀገሮች የተገኙ 9 ቅርሶችንም መዝግቧል። የምሽቱ የባህልና ማህበረሰብ ቅንብር ይህንኑ መነሻ ያደረገ ውይይት ይዟል። አሉላን ያዘጋጀው አሉላ ከዚህ ቀጥል።
አመሰግናለሁ ቆንጂት። ሁለት እንግዶች ጋብዘናል። አቶ ጌቱ አሰፋ በዩኔስኮ የኢትዮጵያ ቢሮ የባህል ቅርስ ባለሙያ ናቸው። አቶ ገዛሃኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥበቃና ጥናት ክፍል በተለይ ደግሞ ገዳን አስመልክቶ በተደረገው ጥናት የቡድኑ መሪና አስተባባሪም ናቸው። በርከት ያሉ ጭብጦች እናነሳለን። ቀደም ብለሽ የጠቀሻቸውን ዩኔስኮ 10 የዓለም ወካይ ቅርሶች የሰየመባቸውንና ይልቁንም ደግሞ ገዳ ከኢትዮጵያ የተመረጠው የባህል ቅርስ ነውና እሱን የሚመለከቱ ቅርሶች እንቃኛለን። አመሰግናለሁ እንግዶቼ ሁለታችሁንም። ለዚህ ውይይት መነሻ የሆነን በትላንትናው ዕለት የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የገዳ ስርዓትን በዓለም የማይዳሰስ ወካይ ቅርስነት መዝግቧል። በመጀመሪያ የማይዳሰስ ወካይ ዓለም አቀፍ ቅርስ ሲባል ምን ማለት ነው? አቶ ጌቱ እርሶ ላስቀድም።
ዩኔስኮ ቅርሶች ሲመዘግብ በተለያዩ ዘርፎች ነው የሚመዘግብ። ቋሚ የሆኑ ቅርሶች አሉ። ለምሳሌ እንደ ላሊበላ፣ እንደ አክሱም፣ እንደ ጎንደር ያሉ ቅርሶች በሚመዘገቡበት ጊዜ ወርልድ ሄሪቴጅ ይቅርታል ያደባል።
ዓለም አቀፍ ቅርሶች በሚል
ዓለም አቀፍ ቅርሶች ተብለው የሚመዘገቡት ቋሚ ናቸው። አንድ ቦታ ላይ ያረፉ ናቸው። ይሄ በ1972 ሰነድ ወይም ኮንቬንሽን መሰረት ሀገሮች የፈረሙት ኮንቬንሽን መሰረት የሚመዘገበው ነው። ይሄ የማይዳሰሱ ቅርሶች የሚባለው ደግሞ እንቅስቃሴውን በአይናችን እናያለን፣ በጆሮአችን እንሰማለን፣ ግን የሚዳሰስ አይደለም። ያ ነገር ካለፈ በኋላ እዛ ቦታ ላይ የሉም። እነዚህ ነገሮች ድርጅቶቹ ማለት ነው። እውቀት ሊሆን ይችላል፣ የተለያየ ጉዳይ ሊሆን ይችላል። እነዚህ እንግሊዝኛ ኢንታንጀብል ሄሪቴጅ ነው የሚለው፣ በአማርኛ የማይዳሰሱ ቅርሶች ተብሎ ነው የተመዘገበው።
ይሄ ነው ተብሎ በእጅ የሚጨበጥ አይሁን እንጂ ማህበረሰብ ላይ በሚያሳድሩት አዎንታዊ የጎላ ተጽዕኖ በማህበረሰብ ሕይወት ውስጥ ትርጉም ያላቸው ነገር ግን እንደ ላሊበላው፣ እንደ አክሱሙ እዚህ ጋር ቆሟል የማይባሉ ናቸው ነው የሚሉ ልዩነቱ የማይዳሰሱት።
አዎ ይሄ ነው ትልቁ ልዩነቱ። ለምሳሌ ስርዓቱ በሚካሄድበት ጊዜ ይካሄዳል። ስርዓቱን የሚያከናውኑ ቁሳቁሶች አላቸው፣ ግን ስርዓቱን ካደረጉ በኋላ ከዛ ቦታ ይሄዳሉ። ይሄ ነው ልዩነቱ። እና ይሄ ደግሞ ሌላ አገሮች የፈረሙት ስምምነት ሰነድ አለ። 2003 የስምምነት ሰነድ ይባላል። 150 ሀገሮች የፈረሙት በዛ መሰረት ነው ይሄ ደግሞ የሚመለከተው።
መልካም፣ ዝርዝሩን እንመለከታለን። አቶ ገዛሀኝ ግርማ፣ የማይዳሰስ ወካይ ዓለም አቀፍ ቅርስ ወካይነት ውስጥ
የማይዳሰስ ቅርስ ማለት የአቶ ጌቱ እንዳሉ ሆኖ በተጨማሪ ህዝቦች ባህላቸው አድርገው የተቀበሏቸው ድርጊቶች ሊሆኑ ይችላሉ፣ እውቀቶች ሊሆኑ ይችላሉ፣ አፋዊ ትውፊቶች ሊሆኑ ይችላሉ፣ ማህበራዊ ክንዋኔዎችና ስነ ስርዓቶች ሊሆኑ ይችላሉ፣ ክብረ በዓላት፣ አመታዊ ክብረ በዓላት ለምሳሌ እንደ ጥምቀት፣ እንደ መስቀል፣ እንደ ፊቼ ጨምበላላ የመሳሰሉ ሊሆኑ ይችላሉ። እና ከእነዚህ ጋር የተያያዙ እደ ጥበባዊ ቁሶች አሉ። ከእነዚህ ጋር ደግሞ አብሮ እርሱ የሚከወንበት ባህላዊ ስፍራ ያ ባህላዊ ስፍራ ጨምሮ ይህን ሁሉ እንግዲህ አጠቃሎ የሚይዝ ነው የማይዳሰስ ቅርስ። በዩኔስኮ በ2003 ኮንቬንሽን ላይ በተቀመጠው መሰረት እነዚህ ሁሉ የሚያጠቃልል ነው። የማይዳሰስ ቅርስ ማለት አንድ ህዝብ እየኖረ ያለው ህያው ባህል ማለት ነው። በሌላ አነጋገር ወካይ ስለሚለው ትንሽ ነገር ማለት ይፈልጋል። ከዚህ በፊት ዩኔስኮ እነዚህ የማይዳሰሱ ቅርሶችን ማስተርሲ በሚል መዝገብ ላይ ነበረ የሚመዘግበው። በኋላ ግን በሂደት ይሄ ማስተርፒስ የሚለው የማይዳሰሱ ቅርሶችን አንዱን ከአንዱ የማበላለት ባህሎችን የማበላለት እንድምታ ስላሳደረ ሪፕሬዘንታቲ
ወካይነት እንዲኖረው ነው በሚል
ማስተርፒስ የሌሎች ህዝቦች የማይዳሰስ ቅርስ ወክሎ እንደተመዘገበ ይህ አንዱ ቅርስ ከሌላው በልጦ የተመዘገበ አለመሆኑን ለማስረዳት እንግዲህ የተጠቀሙበት ቃል ነው ወካይ የሚባለው ቃል። ማስመረጫ ሰነድ ወይም ኖሚኔሽን ፋይል ማዘጋጀት ያስፈልጋል። ይህ የሚዘጋጀው የማስመረጫ ሰነድ ደግሞ አምስት ጉዳዮችን ማካተት ይኖርበታል።
የስልኩ መስመር አዳጋች ነው፣ ይቅርታ እንጠይቃለን። የጠራ መስመር እንደሚሆን ተስፋ አደርጋለሁ ለቀሪው ቃለ ምልልሳችን። ታዲያ በትላንቱ የዩኔስኮ ስያሜ የገዳ ስርዓት ከቀሩት 9 ባለም አቀፍ ደረጃ 10 ናቸው በትላንትና ዕለት የተመዘገቡት አንዱ ወካይ ቅርስ ተደርጎ ተሰይሟል። ይህ ባህላዊ ቅርስ እንዴት ተመረጠ?
የገዳን ስርዓት የመረጥንበት ምክንያት ምንድን ነው? የገዳ ስርዓት እንግዲህ እንደሚታወቀው የኦሮሞ ብሔር ባህላዊ ያስተዳደር ስርዓት ነው። ያው የኦሮሞ ሕዝብ ለረጅም ዘመናት ሲተዳደርበት የነበረ በሂደትም እያዳበረውና እያሳደገው የሚገኝ ባህላዊ አስተዳደር ስርዓት ነው። ከዚህም በተጨማሪ የብሔሩ አንኳር የሆኑ ባህላዊ ገጽታዎች፣ ታሪኩ፣ እምነቱ የሚንጸባረቅበት ነው። እንግዲህ የገዳ ስርዓት በትውልድ ቅደም ተከተል ላይ በመመስረት የኦሮሞ ብሔር አባላት በአምስት መደቦች የማደራጀት አንዱ መደብ ከሌላኛው መደብ በየ8 ዓመቱ ሰላማዊ በሆነ መንገድ የስልጣን ክክብ እያደረገ ለብሔሩ አባላት በፖለቲካ፣ በኢኮኖሚ፣ በማህበራዊ መስክ፣ በእምነት፣ በህግ፣ በተለያዩ አስተዳደራዊ አመራር የሚሰጥበት ስርዓት ነው። ስርዓቱ እንግዲህ በህግ የበላይነት የሚመራ ስርዓት ነው፣ የገዳ ስርዓት። ምክንያቱም አባገዳው ራሱ የስርዓቱ ቁንጮ የሆነው ሰው ከተቀመጠው መመሪያዎች፣ ደንቦች እና ከህጉ ውጪ መውጣት አይችልም። ህግ ከጣሰ ራሱ የሚጠየቅበትና ከስልጣን የሚወርድበት አሰራር ሁሉ ነው ያለው። እንግዲህ በስርዓቱ ውስጥ በየ8 ዓመቱ ህግ የማውጣት ስነ ስርዓቶች ይካሄዳሉ። እና እንግዲህ እዚህ በየ8 ዓመቱ በሚወጣው የህግ ማውጣት ስነ ስርዓት ጉሚ ወይንም ጨፌ ተብሎ ይታወቃል፣ ይሄ ህጉን የሚያወጣው አካል። እና ያ አካል እንግዲህ በየጊዜው ህብረተሰቡ ኑሮ ላይ እንቅፋት የሆኑ ህጎችን በየጊዜው የማሻሻል የእነሱ በመተው አዳዲስ ህጎች የሚወጡበት ሁኔታ ነው። ከህብረተሰቡ ህይወት፣ ከህብረተሰቡ ባህል ጋር፣ ከህብረተሰቡ ማህበራዊና ኢኮኖሚያዊ የደረሰበት እድገት ደረጃ ጋር አብረው ማስኬድ የሚችሉ አዳዲስ ህጎች የሚወጡበት እና ስርዓቱ ራሱን ከጊዜው ጋር እያዘመነ እያስተካከለ የሚሄድበት ስርዓት ነው።
የገዳ ስርዓት በዩኔስኮ የማይዳሰስ ወካይ ዓለም አቀፍ ቅርስነት መመዝገቡን አስመልክቶ የተደረገ ቃለ ምልልስ አጠር ያለ ክፍል ነው የቀረበው። አድማጮች፣ አቶ ገዛኸኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥናትና ጥበቃ ባለስልጣን የምርምር ባለሙያና የገዳን ስርዓት ለዩኔስኮ የማይዳሰስ ወካይ ዓለም አቀፍ ቅርስነት አቀረበው ወይም የመስክ ጥናቶችን ያደረገው ቡድን አስተባባሪ ናቸው። እንዲሁም አቶ ጌቱ አሰፋ በዩኔስኮ የኢትዮጵያ ቢሮ የባህል ጉዳዮች ባለሙያ ናቸው። ሰፋ ያለውን በተለይ ገዳን የሚመለከተውን ዝግጅት በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቼን አመሰግናለሁ። እግዚአብሔር ይስጥልኝ።